አድማጮች አችን በመግባችን ላይ እንደገለጽነው ቀጣው ስርጭታችን የቃለ መጠይቅ ጊዜ ነው። ለውይይቱ የጋበዝናቸው እንግዳ አሁን በቴሌፎን መስመር ላይ ከኛ ጋር ናቸው። የዛሬው እንግዳችን አርበኛ ክፈተው አሰፍታ ይባላሉ። የኢትዮጵያ አርበኞች ግንባር አመራር ውስጥ አሉበት። እንግዲህ እርሳቸው ራሳቸውን ይገልጻሉ። ያላቸውን የኃላፊነት ቦታ የኢትዮጵያ ህዝብ አርበኞች ግንባር በቅርቡ ስላደረገው ጉባኤና ስለወሰኖቻቸው ተጨማሪ ማብራሪያ ያካፍሉናል። ተናስተልኝ አርበኛ ክፈተው አሰፋ ይሰማዋታል?
ይሰማኛል። ተናስተልኝ እንደማላችሁ?
ተናስተልኝ ተናስተልኝ። አርበኛ ክፈተው አሰፋ በቅድሚያ ለውይይቱ ጋበዝነው መሰረት በሰዓቱ መገኘቱ በአርበኞቻችን በኢትዮጵያነት ሬዲዮ የዝግጅት ክፍል እንዲሁም በራሴስም ከፍተኛ የሆነ ምስጋና ያቀርባለሁ። ወደ ጥያቄና መልሱ እንሸጋገራለን። ለዛሬው ውይይት በከፍተኛ ቦታ የምንሰጠው ይሄ ሰሞኑን ያደረጋችሁትን ጉባኤ በመለከት የሁለት ቀን ጉባኤ አድርጋችሁ ትናንትና ወዲያ መሰለኝ የተጠናቀቀው እሱን በሚመለከት እስቲ ስብሰባችሁ እንዴት ነበረ? ተጋባዦች እንግዶች ከውጭም ሀገር ነበሯችሁ ወይ እንግዶች የገቡ ይሄንን ጉባኤ ለመሳተፍ? የጉባኤው አላማው ምን እንደነበረ ለአድማጮቻችን በዚህ ጀምርና ወደ ውሳኔያችሁ እንሻገራለን። እስቲ መስመሩ እርስዎ ነው፣ ለአድማጮቻችን የሚያጋሩትን ሐሳብ ይጀምሩ።
ኦኬ እንግዲህ ልጀምር?
አዎ አዎ ቀጥሉ።
በቅድሚያ እጅግ እናመሰግናለን። የኢትዮጵያ አርበኞች ግንባር እንደሚታወቀው ትግል ከመሰረተ ረዥም ዓመታትን ያስቆጠረ ድርጅት ነው። ወደ መጨረሻው አካባቢ ከግንቦት ሰባት ጋር ከተዋሃደ በኋላ ውህደቱ ጤናማ ባለመሆኑ ምክንያት ብዙ ተጣገባዎች ነበሩ። ከዛም አልፎ አሁን በተፈጠሩ አንጻራዊ ለውጥ ምክንያት ወደ ሀገር ቤት ከገባን በኋላ ድርጅታዊ ጉባኤያችንን አካሂደናል። ድርጅታችን የራሱን መዋቅር ሰርቶ ቅርጽ አግኝቶ የስራ አስፈጻሚና የምክር ቤት አባላትን መርጠዋል። በጉባኤው የተሳተፉ ከአራት መቶ በላይ የሆኑ የሰራዊት አባላት ነበሩ። ከሌሎች ተጋባዥ እንግዶችም እንዲሁ በተመሳሳይ ከአብን ተወካዮች ተገኝተዋል። ከወልቃይት ጠገዴ የማንነት አስመላሽ ኮሚቴ ተወካዮች ተገኝተዋል። ከባህር ዳር የአማራ ወጣቶች ተወካዮች ተገኝተዋል። እንዲሁም ሌሎች ተጋባዥ እንግዶች ነበሩ። ፍጹም ሰላማዊና ጥሩ የሆነ ጉባኤ አካሄደናል። እንግዲህ በጉባኤያችን 9 የስራ አስፈጻሚ አባላትንና 49 የምክር ቤት አባላትን መርጧል። በመጨረሻም የአቋም መግለጫዎች ባለ 7 ነጥብ የአቋም መግለጫ ድርጅቱ አውጥቷል። በጣም ጥሩ የሆነ የጉባኤ ነበረ። በጣም ከተለያዩ አካባቢዎች ናቸው የመጡት ታጋዮች። ምክንያቱም በውህደቱ ምክንያት ሰራዊታችን ተመቶ እና ተበታትኖ የነበረ ሰራዊት ነው። ከመጣን በኋላ በጊዜያዊነት ተዋቅረን ሰራዊቱን በማሰባሰብ ደረጃ እና ጉባኤው እንዲፈጸም በማድረግ ደረጃ 4 ተከታታይ ወራት ያክል ብዙ ስራዎችን ሰርተናል። በዛ መሰረት በባህር ዳር እሁድና ቅዳሜን ቀርብ ማታ ጀምሮ ጉባኤያችንን አካሄደን እሁድ የመጨረሻው 12 ሰዓት ላይ አጠናቀናል። ይህን ይመስል ነበር ባጭር ባጭሩ።
በጣም ጥሩ። አድማጮቻችን ምናል በመግባችን ላይ ያገለጽ ነው የኢትዮጵያ አርበኞች ግንባር የጸረ ትግሬ ወያኔ ትግል ተጋድሎ ሀብሎ የጀመረ ለኢትዮጵያ ዝም የትግል ደወል ያሰማ ብቸኛ አርበኞች ስብስብ ነው። በተለይም ከፋይ በሚል የጀመረው ተጋድሎ የወልቃይት ጠገዴን ህዝብ ህልውናውን ለማስከበር ድር ቤቴ በማለት ለአማራውና ለኢትዮጵያዊነት ትግል የአንበሳውን ድርሻ በመያዝ ከፍተኛ መስዋዕትነት የተከፈለ ድርጅት ነው። እንግዲህ ለማስታወስና አንዳንድ አድማጮቻችን ግንዛቤ እንዲይዙ ለማድረግ ነው። ወደ ውሳኔያችሁ እንሂድና ምናልባት ሰባቱንም የውሳኔ ነጥቦቻችሁን እንደው የሚሻለው ምናልባት እኔ ባነበውና አንዳንድ ጉዳዮች ዙሪያ ላይ ሰብሰብ አድርገው መገለጽ ያለበት ነገር ካለ በጥያቄ እንመለስበት። የኢትዮጵያ አርበኞች ግንባር ከአወጣቸው 7 ነጥቦች አንደኛው የኢትዮጵያ አርበኞች ግንባር አባል ከ95% በመቶ በላይ የአማራ ተወላጅ በመሆኑና ወቅቱ የፈጠረው ነባራዊ የፖለቲካ ሁኔታ ምክንያት በቅድሚያ ለአማራ ሕዝብ ህልውና አማራው በወርዱና በቁመቱ ልክ በመሰረታታት ኢትዮጵያ ሀገሩ ላይ ከሌሎች ኢትዮጵያን ጋር እኩል የጥቅም ተቋዳሽነት እንዲኖረው መታገል እንዳለበት ጉባኤተኛው በሙሉ ድምጽ ወስኗል። በተጨማሪ ማማራን ህዝብ ለውና መታደግ ማለት ኢትዮጵያ ማዳም ሆኑን በጉባኤው ጋር አቋም ማያስ ተችሏል ይላል። ሁለተኛው ለማማራ ጥቅምና ህልውና ከመታገሉ ማማራ አቀፍ የፖለቲካ ፓርቲዎች ጋር ኢትዮጵያ ዘባይ አርበኞች ግንባር አብሮ ይታገላል። በአምባገነኑ ህዋት ተዘረፉ ያማራ ርስቶችና ያማራ ማንነቶች ለማስመለስ በሚደረገው ማንኛውም አይነት ትግል አርበኞች ግንባር በተወለደበት ማጽን ከማራ ህዝብ ጎን ተሰልፎ ይታገላል። ዛሬም ለትናንትና መስዋዕት ይከፍላል። ሶስተኛው ያማራን ህዝብ ሰላም የሚያወኩና በአማራ ህዝብ ድምጽ ለስልጣን ለመቃት የሚቋምጡ እንዲሁም ያማራው ህዝብ መደራጀትና መጠናከር ሳይዩ አይናቸው የሚቀላባቸው እኩ ያካላት ከእኩ ተግባራቸው እንዲቆጠቡ አርበኞች ግንባር በዚያ አጋጣሚ በጥብቅ ማሳሰብ ይወዳል። አራተኛ ኢትዮጵያ ዘባር አርበኞች ግንባር ከግንቦት ሰባት ጋር የነበረው ያልተቀደሰ ጋብቻ በይፋ ሰማንያዊ በቀደደ ስንብት ሰንብቶ እያለ ነገር ግን መንግስትም ሆነ ሚዲያዎች ከግንቦት ሰባት ጋር በግድም ቢሆን ተጣብቃችሁ ትኖራላችሁ በሚመስል አይነት የነ ዶክተር ብርሃኑ ድርጅት ግንቦት ሰባት ማለት ሲገባቸው አርበኞች ግንቦት ሰባት እያሉ በመጥራትም በመዘገብም በስልጣን ወልት ናውዞ ሳይሆን ለሀገሩና ለህዝቡ ብቻ አርበኝነት ድል ትግል ያደረገውን አርበኛ እያሳዘኑትና ሆድ እያስፋሱት ይገኛሉ። በመሆኑም ከዚህ በኋላ ግንቦት ሰባት እንጂ አርበኞች ግንቦት ሰባት ተብሎ ሚዲያው ዘገባ እንዳይሰራ መንግስትም አርበኞች ግንቦት ሰባት ብሎ እንዳይጠራ በአጽንኦት እናሳስባለን። አምስተኛ ሰራዊቱ ላቡን ጠብ አድርጎ የገዛቸው ለድርጅቱ ግልጋሎት ሰጥቶ የነበሩ ሰባት መኪናዎች እንዲሁም ሌሎች ንብረቶች ግንቦት ሰባት ዘረፋ በሚል ሁኔታ ሽጧል። ገንዘቡን ለፓርቲ መመስረቻ ለስልጣን ማሳደጃ ውሎታል። በመሆኑም የአርበኛውን የንብረት ግምት ድርጅቱ ግንቦት ሰባት በአስቸኳይ ለድርጅታችን እንዲያስረክብ እንጠይቃለን። በተጨማሪም ግንቦት ሰባት በድርጅታችን ስም የሰበሰበውን ገንዘብ መውደቂያቱ በችጋር ለሚቆራመደው ታጋይ እንዲያከፋፍል እንጠይቃለን። ስድስተኛ የለውጡ ፋና ዋጊ የሆነው አርበኛ በአስቸኳይ የመልሶ ማቋቋም እንዲደረግለት አርበኞች ግንባር አበክሮ ይሰራል። የወታደራዊ ስነ ምግባር ደንብ የታነጸው ሰራዊት ለአማራ ህዝብ ሰላም መጠበቅ የብረት አጥር እንዲሆንና የተጀመረው ለውጥ ከዳር እንዲደርስ ከክልሉ መንግስት ጋር በመነጋገርና በመወያየት አርበኛው ትጥቅ እንዲታጠቅ የኢትዮጵያ ህዝብ አርበኞች ግንባር ይሰራል። ሰባተኛ ለመጨረሻው በየድርገደሉ የወደቁትን የጀግኖችን አርበኞቻችን አጽም ተሰብስቦ በክብር እንዲያርፍና መታሰቢያ እንዲቆምላቸው ለቤተሰቦቻቸው በጀግንነት መስዋዕትን መክፈላቸውን በስነ ስርዓቱና በወጉ በማርዳት እንዲሁም የሚቻለውን ድጋፍ በማድረግ አብሮነቱን በተግባር የሚያረጋግጥ ሲሆን ይሄና በዚህ ያልተጠቀሱትን ዝርዝር አርበኛውን መብትና ጥቅም ለማስከበር አርበኞች ግንባር የተለመደውን መስዋዕት ይከፍላል ይላል። ውርሳችን አርበኝነት ትርፋችን ታሪካዊነት ነው ይላል። ጥር 26/2011 ዓ.ም እንግዲህ ከወጣው መግለጫ ከአምስት ገጽ ነው። ከአንዱን ገጽ እንግዲህ የሚሆንና ያነበብኩት የመግለጫው ሌሎች ዝርዝር ነገሮች አሉ። እንዳው ወደ ማዕከላዊ ነገር ስፈልገው በሚዲያው የሚደረገው የሸርም ሊሆን ይችላል ተንኮል የኢትዮጵያ ዘባር አርበኞች ግንባር ከግንቦት ሰባት ጋር መለያቱ እየታወቀ አመሪዎቹም እናንተም በጉዳዩ ኃላፊነትና ባለቤትነት ያላችሁ እየተናገራችሁ ሜዲያው ግን ይሄንን ሆነ ብሎ ይሰራዋልና ይሄንን በመግለጫችሁ ላይ አወጣችሁትን በጽሞና እንዲመለከተው ሜዲያው በዛ መልክ እንዳይጠቅሰው የግንቦት ሰባትን መጠሪያ መንግስትን በዚህ ዙሪያ ላይ ኃላፊነት ወስዶ ማረም ያለበት እንዲያርም የተደረገ በምን መልክ ነው ይሄንን ለወደፊት በቀጣይ ሁኔታ መሟገት መከራከር በህግ ፊት ማቅረብ ይቻልበት ነገር አለ ተብላችሁ ታምናላችሁ?
በጣም ጥሩ። ምንድነው ዋናው ጥንተ ሐሳብ ከወደት በኋላ እኛ ሩንስታበች በግንቦት ሰባት በአማርነታችን ያደረሰው ተጽዕኖ ግፍና በደል የታወቀ ነውና ከእንግዲህ የለየለት ከሁለቱ የግንቦት ሰባትና አርበኛ የለየለት ፍጥ ያደረገው እዚህ አገር ቤት ሳይሆን ኤርትራ ውስጥ ነበረ። ይህ ነገር ግን ኦፊሻሊ ለማድረግ የተለያዩ ተጽዕኖዎች ስለነበሩ ያ በዛ ተጽዕኖ መሀል ውስጥ ሆኖ ኦፊሻሊ ተለያይተናል ማለቱ በጣም ከባድ ስለነበረ አሁን አገር ቤት ከዛ ጀምረ ነው የመጣ ነውን የጋብቻ ፍቺ በሀገራችን መሬት የራሳችን ድርጅት ጉባኤ አድርገን ተለያይተናል ማለት ነው። በአጠቃላይ ሀሳቡ ምንድን ነው? ጠቅለል ሲል እኛ አርበኞች ለስልጣን ሳይሆን ለነጻነት ለፍትህ ነው የታገልነው። ስንታገልም በኢትዮጵያዊነታችን ነበር። ነገር ግን አሁን ባለው ተጨባጭ ሁኔታ ግን የግድ የአማራ ህዝብ የደረሰበትን ተጽዕኖ እየተገደለ እየተሰቃየ በቲፒኤልኤፍ እና በተለያዩ የሼር ፖለቲካ ምክንያት እየደረሰበት ያለውን ሰቆቃና ግፍ ሁላችንም እንደምናውቀው ስለሆነ እሱን ለመታደግ የግድ ለአማራ ህዝብ ጥቁና መቆም አለብን ብለን ወሰነናል አሁን በጉባኤያችን። እና ከዛ ጋር ተያይዞ ደግሞ ድርጅቱ በራሱ ጥረት ያፈራቸውን ሀብት ንብረቶች በሙሉ በሁደትም ግንቦት ሰባት ዘርፎ ወስዷል። የዘረፈውንም ንብረታችን ለራሱ የምርጫ ቦርድ መጠቀሚያ ለማድረግ እንዳለ ሻሽጦ ለሰራዊቱም ሳያካፍል ለሰራዊቱም ይሄን ሳይል እንደምን አይነቱ ዋጋም እንደተሰጡ ሳይናገር ለራሱ ካዝና አስገባው። የድርጅታችን ንብረቶች ከመሆናቸውም አንጻር በላይ የድርጅት ንብረቶቻችን እንዲመለስ ጀነሬተሮች ሂደዋል፣ ቴሌቪዥኖች ሂደዋል፣ መግለጫው እንደተጠቀሰው መኪኖቻችን ወስደዋል፣ ሽጠው በልተዋል። ማንም የማውቀው በብርሃኑና በብርሃኑ ተከታይ ግለሰቦች ብቻ የተደረገ ዝርፊያ ነው። ሰራዊቱ በሙሉ አያውቀውም። እና ይሄ ንብረቶቻችን እንዲመለሱ በስማችን ዛሬም ድረስ አርበኞች ግንቦት ሰባት እያለ የሚጠራው ስም የኤርትራው አልበቃ ብሎ አሁንም ቢሆን በግድ ተጣብቃችሁ ትኖራላችሁ በሚመስል መንገድ እያደረገ ያለውን የተጋድሏችንን ማፈና እንዲያቆሙልን ጥሪ አቅርበናል። መንግስትም ቢሆን ይህን ስም ጥሎ እንዲጠራልን በአጽንኦት አሳስበናል። ምክንያቱም የተጋዘሮኒሽ ግንባር ተጋድሎ ያደረገው መስዋዕትነት የከፈለው ትናንት እንደነሱ የፖለቲካ ወንበር አላገኘንም ብሎ አኩርፎ ወጥቶ ሳይሆን በትክክል ህዝብ የስልጣን ባለቤት መሆን አለበት ብሎ ለስልጣን ሳይሆን ከ18 ዓመታት በላይ መስዋዕትነት ከፍሎ የቆየ ድርጅት ነው። ይህ ይታወቃል። ከከፋኝ ጀምሮ አርበኞች ግንባር የከፋኝ ውጤት ነው። ስለሆነም ያን ሁሉ ተጋድሎ እኛ የታገልነትና አላማ አስቶ ለራሳቸው ስልጣን መቋመጥ ሊያውሉት የፈለጉበትን መንገድ ስላልተቀበልነው ነው ከእነሱ ጋር የተለያየነው። እና ሌሎችም በጣም ብዙ ችግሮችም ነበሩ። እና ዞሮ ዞሮ የመግለጫችን ያወጣንበት ዋናው ምክንያት ስማችን እንዳይጠቀም ኢትዮጵያ ህዝብም መንግስትም ይህንን ጉዳይ አጽንኦት ሰጥቶ እንዲያይ፣ ካልሆነ ግን የተጋድሏችንን አድበስብሶ ለራሳቸው የፖለቲካ ጥቅም ሲሉ የሚሄዱበት መንገድ ካለ እርምጃ እስከመውሰድ ድረስ እንደምንደርስ እንገደዳለን ብለናል። እንግዲህ ይህን የመሰለ እና ሌሎችንም በተለይ ደግሞ አሁን ያለንበት ሁኔታ ስርዓታችንን መገፋፋት ሳይሆን እኛ ለስልጣን አልታገልንም ከክልሉ ህዝብና መንግስት ጋር በመቆም የቀጠናውን ሰላም ለማረጋጋት ብሎም አስፈላጊውን መስዋዕትነት ለመክፈል ቁርጠኝነት ወሰነናል። ከክልሉ መንግስትም ጉዳዩን በይንታ ተቀብሎት አብሮ ለመስራት የወሰነበት ሁኔታ አለ። እንግዲህ እንደየ ሁኔታው ነገሮችን ወደፊት የሚሰሩ ስራዎችን በምን መንገድ መስራት አለብን፣ እንዴት መስራት አለብን የሚሉትን ቅደም ተከተል ሁኔታዎች በእንትን ደረጃ አለ። ግን ገና መፈጸም ያለባቸው የተመረጡ የስራ አስፈጻሚ አካላት አሉ። እሱን ወደ ተግባራዊነቱ ይቀይሩታል። በድርጅታችን በአሁኑ ጉባኤያችን ወርቁ በለጠ አርበኛ ወርቁ በለጠ ነው ሊቀመንበር አድርጎ የመረጠው። እሳቸው ደግሞ በሶስት አመት በተጋድሎ ከቆሰሉ በኋላ ተማርከው የኔ ማቆሪያ ቤት በ12 አመት የተሰቃዩ አርበኛ ናቸው። እንግዲህ ይህን እና መሰሎች ነገሮች እናሳካለን ብለን ነው የምናስበው። በተረፈ ሌላው ምንድን ነው በተለይ የተሰራብን የፖለቲካ አሻጥር በተለይ ማዶ ኤርትራ መሬት በነበርንበት ወቅት ቀላል አይደለም። ምክንያቱም ከ18 አመት በላይ የመስዋዕትነት የከፈልንበትን ታሪካችንን እናዳፍ ነው ጉድጓድ ውስጥ ሊከቱብን አስበው የተንቀሳቅሰው ነበረ። በተወሰነ ደረጃ ተፈቶላቸዋል። አሁን ግን አልሆነም። የአርበኛው ወጣ ላይ ተሰባስቦ ከ400 በላይ በሆነ ኃይል ተሰባስቦ ጉባኤውን አካሂዶ መዋቅር ሰርቶ ስራ አስፈጻሚና ምክር ቤቱን መርጦ አሁን ራሱን ችሎ የሚንቀሳቀስ ድርጅት ሆኗል።
በጣም ጥሩ። ከዚሁ እንዳሉት ነው በግንቦት ሰባት ዙሪያ ብዙ ተብሏል፣ ብዙ ወንጀሎች የፈጸመ ድርጅት ለመሆኑ በተለያዩ ጊዜ ሲገለጽ ነበር። እንደውም ከአርበኞች ኢትዮጵያ አርበኞች ግንባር ጋር ግንባር ቀጥም ካለ በኋላ በስማችሁ ብዙ ገንዘብ ሲሰበሰብ ሲዘረፍ ድግስም የተዘጋጀ በአርበኛው ስም መጠቀስ ይካል ኑሯልና ያንን በእነቱ ህልና ያለው የሚያቀው ነው። በተለይ በዲያስፖራ ውስጥ ይሄ ወንጀል ለመፈጸሙ ብዙ ኢትዮጵያኖች መሰክራሉ። ከዚሁ ከግንቦት ሰባት ወንጀል ጋር የተያያዘ ነገር ሊሆን ይችላል። ከመግለጫችሁ ላይ በዱር በገደሉ የወደቁ ጀግኖቻችን አርበኞቻችንን አጽም ተሰብስቦ በክብር እንዲያርፍ የመታሰቢያ ሀልቱ እንዲቆምላቸው ለቤተሰቦቻቸው በጀግንነት መስዋዕት መክፈላቸው በስነ ስርዓቱ በወጉ ማርዳት ያስፈልጋል ይላል። እንደሚታወቀው በኤርትራ በረሃ ብዙ ጀግኖች በነግንቦት ሰባት ሸፍጥና የሴራንትን መስዋዕት ነዋል እና ለስም ተዳርገዋል። በብዙ ስራ በጉልበት ስራ ሁሉ እንዲተገደው እንዲሰሩ ተንከራቶ በበሽታም እንዲሞቱ ብዙ ኃጢያት የፈጸመ ልጅ ነው ግንቦት ሰባት። ይሄንን በሚመለከት በእናንተ በኩል ምንድነው በመመልክ ነው ሊከናወን የሚችለው? የሞቱትን የተሰውቱን ታቋቸዋላችሁ? በይፋ ስም ዝርዝሮች ወጥተው እንዴት እንደተገደሉ የግንቦት ሰባት እጅ እንዴት እንዳለበት እነዚህ መሳሰሉ ነገሮች ለምን በይፋ ለህዝቡ ለማቅረብ አትሞክሩም? ወይንም ሞክራችሁም ከሆነ ወይንም በዚህ በውሳኔያችሁ ላይ እንደተገለጸው በመመልክ ነው ይሄንን የኢትዮጵያ ህዝብ እንዲያውቀው የምታደርጉት?
በጣም ጥሩ። ወደፊት የተመረጠው የሳስጣሚ የስራ ብዙ ኃላፊነት ይኖረዋል ብለን ነው የምናስበው። ነገር ግን የኢትዮጵያ አርበኞች ግንባር ባደረጋቸው የተጋድሎ አመታት መስዋዕትነት በተለያየ ምክንያት መስዋዕትነት የከፈሉ ታጋዮቻችን አሉ። የእነሱን ሰማዕታት መልሶ ማቆም አንዱ ስራችን ይሆናል እና የተሰዉ ቤተሰቦች ባለውለታነታቸው እንዲታወቅላቸው መደገፍ ካለባቸውም እንዲደገፉ ለማድረግ በህይወት ያሉት ታጋዮቻችንም መልሰው ህይወታቸውን የሚቋቋሙበት ሁኔታ የማድረግ ቀጣይነት ያለው ስራ ለመስራት ወስኗል። በተለይ ደግሞ ቅድም ያሉትን ከግንቦት ሰባት ጋር ከተዋደም በኋላ በተለያየ ምክንያት የአርበኛው አርበኞችን ወክለው በውህደቱ በጋራ የተዋሃዱ የተሰዉ የተፈጻሚ አባል አሉ። በምን እንደተሰዉ የማይታወቅ ነገር ግን እሱን በማጣራት ሁኔታ ላይ ነው ያለ ነው። ደርሰንበታል። ግን ለሱን ኦፊሻሌ ለማውጣት ስራ አስፈጻሚው እንግዲህ ከዚህ በኋላ የሚሰራው ስራ ይሆናል ብለን ነው የምናስበው። ሌላው ግን ምንድነው በጣም አጥኖት ሰጥተን ከመንግስት ጋርም ከሌሎች ግብረሰናይ ድርጅቶችም ጋር የምንሰራቸው በተለይ ይህን የታጋዮቻችን ሰማዕታት ተዘክሮ የሚቆሙበትን ሁኔታና ታጋዮቻችን ተመልሰው ህይወታቸውን የሚመሩበት ሁኔታ እንዲፈጠር አጥኖት ሰጥቶ ይሰራል። ምክንያቱም ታጋዮቻችን ከትግል በኋላ ከተመለሱ በኋላ በየበረሃው በየጎዳናው ወድቀው ተበትነው ምክንያቱም በ17 ዓመት 15 ዓመት 10 ዓመት የታገዱ ቤተሰቦቻቸው የተበተኑ በእነሱ ምክንያት ቤተሰቦቻቸው ከሀገር የተፈናቀሉ ከእርሻቸው ከምርታቸው የተፈነቃቀሉ የተወረሱ በጣም ብዙ ጉዳት የደረሰባቸው ታጋዮች ናቸው በውስጣችን ያሉትና እነሱ አዝሮ የሚቋቋሙበትን ሁኔታ በደንብ አድርጎ አጽንኦት ሰጥቶ ይሰራል። ሰማዕታቱ በከንቱ መስዋዕትነታችን እንዳይቀር ከመንግስትም ከሌሎች ግብረሰናይ ድርጅቶችም ጋር ሆኖ በይፋ የአርበኞች ሰማዕታት በሚል እንዲቆምልን አጽንኦት ሰጥቶ ይሰራል። በተለይ ደግሞ ይሄ ነው ሁለት ሌላኛው ሶስተኛው ሊሆን የሚችለው እነዚህ ነገሮች ከተፈጸሙ በኋላ በቀጠናችን ያለው የሰላም እጦት ከመንግስት ጎን በመቆም ያለው አንጻራዊ ሰላም ተመልሶ እንዳይበላሽ በማድረጉ ረገድ ከመንግስት ጋር አብረን እንሰራለን ብለን ወስነናል። እንግዲህ እሱንም ለማድረግ በቁርጠኝነት ጉባኤው ወስኗል። በተለይ ደግሞ የረጅሙ ቴሌፍ ቀጠናችን በተለይ በስም በሀገራችን ሰሜኑ ክፍል እየደረሰ ያለው በየቀኑ የማይባራ ሞት አለ። እሱን ለመቆጣጠር አብሮ ከለውጥ ኃይሉ ጋር አብሮ በመሆን ምን ሰራበት ሁኔታ ይኖራል። በርግጥ ለውጥ ኃይሉ ብዙ ተግዳሮቶች አሉበት። ቢሆንም ግን ከጎን ወይም ከዳር ቆሞ መመልከቱ ብቻ በቂ አይደለም። ለውጡንም ለማስቀጠል በትክክል ውስጡንም እንዲያጠራ በተለይ ደግሞ አዴፓ እኛ ከአዴፓ ጋር ነው እንሰራለን ዘን ያሰብነው። በተለይ አዴፓ ደግሞ ውስጡን አጥርቶ በደንብ እንዲንቀሳቀስና ለውጡን እንዲያስቀጥል ለማድረግ በጸጥታው ዘር አብረን የምንሰራባቸው ሁኔታዎች ይኖራሉ ብለን እናስበናል። ሌላው ኤርትራ ውስጥ በተደረገው ጠቅላላ የግንቦት ሰባት ጋር የነበሩ ችግሮቻችን እና የተሰዉ፣ የታሰሩ፣ የተንገላቱ፣ የተበተኑ ታጋዮች እነሱን እያሰባሰብን ያለ ነው። አሁንም ድረስ በሱዳን መሬት ያሉ አሉ። አገር ውስጥም ሆነው በተለያየ ምክንያት ደርስ የስልክ መስመር የሌለበት ቦታ ላይ ያሉ ታጋዮችን አሉ። እነሱንም በማሰባሰብ ረገድ እንሰራለን። በተለይ ደግሞ መጠየቅ ያለባቸው አካላት አርበኛውን ቀብረናዋል ብለው ግንቦት ሰባት እንዳይነሳ አድርገው ውርጓር ውስጥ ለመክተት ያሰቡት ነገር ባይሳካላቸውም ያደረሱት ግፍና በደል ግን በታሪክ ተወቃሽና ተጠያቂ ይሆናሉ። ወደፊት ብዙ ስራዎች የተመረጠው ስራ አስፈጻሚ ብዙ ስራዎችን ይሰራሉ እንጠብቃለን።
በጣም ጥሩ። አንድ ከዚሁ ተያያዥነት ያለው እስቲ ከግንቦት ሰባት በአማራው ላይ ከሚፈጽማቸው ግፎችና እንትኖች ምንም አፍረተብስ ስለሆነ በዚህ በአማራው የሚኖርበት ማከባቢ ቢሮዎችን ከፍቻለሁ እያለ በማስሚዲያ መግለጫም ሰጥቷል። ጎንደር ይሁን ባህር ዳር አንድ ቢሮ መከፈቱ ተሰምቷልና ይሄ እንዴት ነው የምትመለከቱት? በእውነቱ በአማራው ህዝብ ላይ ማአት ግፍ ሲያስፈጽም የነበረ ድርጅት እንደዚህ በድፍረት በአማራው አከባቢ ሄዶ ያማራ ጸራ ማራ ሆነ አቋም የነበረው ያማራ ተወላጅ በአማራሪ ላይ አይመጣም ብሎ ህግና ደንብ አውጥቶ የሚንቀሳቀስ የነበረ ድርጅት እንዴት ነው በአማራው አከባቢ ቢሮ ለመክፈት ሲፈልግ ተባባሪዎቹ እነማን ናቸው? ቤት የሚያከራዩ እነማን ናቸው? ይሄንን ኃላፊነት ወስዶ ሊሰሩ የሚችሉት እነ አማራዎች ናቸው? እስቲ ይሄን የምታውቁት ነገር ካለ አጥር መግለጫ ቢሰጡበት።
በጣም ጥሩ። በርግጥ ቢሮ ከፍቷል። ከፈተው ቢሮም እንደውም አገኞች ግንቦት ሰባት እያለ ነው የከፈተው። እኛ በማስጠንቀቂያ በግልም እየሰጠናቸው ነው። በተለይ ደግሞ ጎንደር ላይ የከፈተው ቤተክርስቲያን ላይ ነው እና ቤተክርስቲያንን ማስጠንቀቂያ ሁሉ ሰጠናታል። ቢሮችን ቢሆነ እንደዛ ሆነ እንዳትሉ። የአማራ ህዝብ አሁን እንደ ድሮ አይደለም፣ አውቋል፣ ነቅቷል። በአንድነትም ለዘመናት ብዙ መስዋዕትነቶችን ከፍሏል፣ ሲሞት ኑሯል። አሁን ግን የአማራ ህዝብ ራሱን አደራጅቶ ከሌላው ማህበረሰብ ጋር እንዴት መኖር እንዳለበት የሚያስብበት ጊዜ ነው እና በኢትዮጵያዊነቱ መንፈስ ለአመታት ሙቷል፣ ተገድሏል፣ ታስሯል፣ ተንኮላሽቷል። ከኢኮኖሚው ውጭ አድርገውታል፣ ከፖለቲካው ተሳትፎ ውጭ አድርገውታል። ያልተሰራ ሳቦታጅ የለም በአማራ ህዝብ አሁን ነቅቷል። ነገር ግን ለአንዴና ለመጨረሻ እኛም በመግለጫችን አስቀምጠነዋል። አሁንም ቢሆን ቢሮውን ከፈቱት እንጂ ቢሮአቸው ሂዶ መዝግቡኝ የሚል የአማራ ህዝብ የለም። ዝም ብሎ ክራይ እየከፈሉ ቁጭ ካልሆነ በስተቀር እንደ ድሮ አይደለም፣ ነቅቷል። አሁን የአማራ ህዝብ ሆነም ቀረም እነዚህ ኃይሎች የአማራ ህዝብ እንዳይደራጅ ከጀርባ ይዘውት የመጡትን የፖለቲካ ሴራ በማጋለጥና በማስረዳት ቢሮአቸውን ሁሉ እንዲዘጉ ተጽዕኖ እንፈጥራለን። ምክንያቱም ለአማራ ህዝብ ኢትዮጵያዊ ነህ ብሎ ማስረዳት ለቀባሪ ማስረዳት ነው። ኢትዮጵያን ፈጥሮ ኢትዮጵያ ያደረገ የአማራ ህዝብ ነው። አማራ ማለት ኢትዮጵያ ማለት ደግሞ አማራው ነው እና ይልቅ አማራው አሁን በበለጠ ተደራጅቶ አማራነቱን አጉልቶ ለማውጣት ከጫፍ እስከ ጫፍ የአማራው ማህበረሰብ እየተንቀሳቀሰ ነው። ነገር ግን በሌሎች ተጽዕኖ ለማሳደር ወይም ደግሞ እኔ ነኝ ብሎ በበላይነት እንደ ሌሎች ኃይሎች ለመውጣት ሳይሆን ራሱን ሰርቫይቭ ማድረግ ስላለበት የፖለቲካ የኢዲዮሎጂ ጉዳይም አይደለም የህልውና ጉዳይ ነው እና ይሄን በደንብ እየተረዳ ያለ ማህበረሰብ ነው ያለው። በግንቦት ሰባት ቢሮዎችን በተለያዩ ቦታዎች እየከፈተ ነው። እነሱም ሲያውቁ ነገ ቢሮአቸውን እየዘጉ እንደሚወጡ ምንም ጥርጥር የለውም። ካልሆነ የሚደርስባቸውን አደጋ ኃላፊነቱን ራሳቸው ነው ሊወስዱት የሚችሉት። በተለይ ደግሞ በእኛ ስም አዋደው የአርበኞች ግንቦት ሰባት እያልን እንቀጥላለን ብለው ካሉ እኛ በፖለቲካ የፖለቲካ ድርጅቱ ነን በፈቅላጤነት የተመሰረተን ሳይሆን በደምና በአጥንት የተመሰረተ ድርጅት ነው። ይህን ድርጅት ሊቀልዱበት አይገባም። አስፈላጊውን እርምጃ እንወስዳለን።
በጣም ጥሩ ነው። ነገሩ ግልጽ ነው ይመስለኛል። ዛሬ በኢትዮጵያ ውስጥ አማራው እንዳይደራጅ በተቀዳሚ ስራ ከሚሰሩት ውስጥ አንዱ ግንቦት ሰባት ነው። ሁለተኛም አብሮ በጠምራም ይሁን በተዛዋሪም በቀጥታም አገዛዙ የዶክተር አብይ አገዛዝ ይሄንን ይፈልጋዋል፣ አዴፓም ይፈልጋዋል። ይሄ የአንድ ወጥ የሆነውን ከነሱ ከአዴፓ ውጭ ያለ ድርጅትም እንዳይመጣ ስለሚፈልግ ይሄንን አማራውን ማማለልና መበታተን ዋና ታስካቸው አድርገው ያዙት ይመስለናል። እንግዲህ ጊዜ ሲፈጅ ጊዜ ሲወስድ ምን ያው ነገር ነው። እናንተ ግን በትግላችሁ በመሰረቱ ኢትዮጵያ ውስጥ ዲሞክራሲ እንጣ ከተባለ ማንም ድርጅት በየትም ቦታ መንቀሳቀስ እንዲቻል መፈቀድ ይኖርበታል። ግን በአገራችን ይህ አይደለም የሚታየው። እንደ ግንቦት ሰባት በኦሮሞ አካባቢ ወይንም በሌላ አካባቢ ሄደው አንዲትም ዝር ምንም የሚያደርጉት ነገር የለም። አማራው ላይ ግን ግፍ ሲፈጽሙበት ሲያስፈጽሙበት ኑረው በገዥነት ሲከሱት በታሪክ እያጣቀሱ ውሸት የወሬ ውሸትና ፈጠራ ወሬ እንትን ሲሉበት የኖሩ ነው እና እንዲህ አይነት ድርጅት መጥፋት ያለበት ድርጅት ስለሆነ በተቻለ መጠን ህዝቡ በሰላማዊ መንገድ በመራቅ በመጽሐፍ ብዙ ነገሮችን ማድረግ ይችላል። ትግሉ መቀጠል ይኖርበታል ይመስለኛል። ከሌላው አንድ ተጨማሪ ጥያቄ ያለኝ አዴፓ የሚመለከት ነው። እንግዲህ አዲሱ የአማራ ዲሞክራሲ ፓርቲ ይባል ነው። እናንተ በመግለጫችሁ ላይ በሶስተኛ ቁጥር ላይ የአማራን ሰላም የሚያወኩና በአማራው ህዝብ ደም የስልጣን ለመቃት የሚቋምጡ እንደም የአማራው ህዝብ መደራጀትና መጠናከር ሲያዩ ናቸው የሚቀላባቸው እኩይ አካላት ከእኩይ ተግባራችሁ እንዲቆጥቡ አርበኞች ግንባር በዚህ አጋጣሚ በጥብቅ ያሳስባል ይላል። ማሳሰብ ይወዳ ይላል። ሌላም ደግሞ በወልቃይት በጠገዴ በጠለምት በሌሎችም አካባቢ ያሉ አማራ ህዝብ የማንነት ጥያቄ ዙሪያ ላይ ተባባሪ ነን ይላላችሁና ይሄ ነገር አዴፓ ከያዘው ከሚከተለው ፖሊሲ ጋር የተጻረረ መሆኑን ግንዛቤ ያላችሁ ለምሳሌ አዴፓ በወልቃይት በጠገዴ በጠለምት የትግሬ ወረራ በትግሬዎች ወረራ ስር እንዳለ ህዝቡ እየተጨፈለቀ እየተገደለ የዘር ማጥፋት እርምጃ መደረጉን አምኖ አይቀበልም እና ይሄ እናንተ ትግል አዴፓ ጋር ሲያያዝ አማራው ይረዳዋል ብላችሁ ታምናላችሁ?
በርግጥ አዴፓ አሁን ላይ ያለው ቁመና የለውጥ ኃይል አለው፣ ጸራሮት የሆነ ኃይል አለው በውስጡ እና ሁለቱንም አዋዱ የያዘ ነው። ነገር ግን ለአማራ ጥቅምና መብት አብረን እንታገላለን ስንል በውስጡ ጸረ ለውጥ ኃይል የሆኑትን በማጥራት ረገድ አብረን እንሰራለን። አዴፓም የህዝብ ጥያቄዎች የኔ ነው ብሎ እንዲቀበል አስፈላጊውን ሁሉ ስራ ለመስራት እንዲቀበል ለማድረግም በጎ ተጽዕኖ እንፈጥራለን ብለን ነው የምናስበው።
ጥሩ። እንግዲህ መቼም ትግል ነው እና ሁሉንም ነገር በስልት መያዝ ነው። ሌላ በዚህ እንግዲህ ጥያቄያችንን እንሰፋ እያደረግን ሄደናል። እስካሁን ድረስ አንዳንድ ጥያቄዎችም አሉኝ። አንድ ሁለት ጥያቄዎች ምናልባት ከዚህ ከእናንተ ትግል ጋር ተያያዥነት ያላቸው ናቸው። አንዱ ምንድነው ቅድም በመግለጫችሁ ላይ በመግለጫው ላይ እንደሰጡት የጉባኤው ተሳታፊዎችን ከተለያዩ አማራን ያሰባሰቡ ድርጅቶች እንድትሳተፉበት ነው። በይበልጣው እንደሚሰማው አብን አማራ ብሔራዊ ንቅናቄ ከፍተኛ የሆነ ድርሻ ይዞ አንበሳውን ድርሻ ይዞ እየተንቀሳቀሰ መሆኑን ብዙ ቢሮዎች እንደከፈቱ በየቦታው ተከታዮቻቸውን በስነ ስርዓት እያደረጃጁ አማራውን ህዝብ ንቃትና የመደራጀት የህልውና ትግልን እንዲቀነባበር ለማድረግ ትግሎችን ያካሄዱ ነው የምንሰማው። ኢንፎርሜሽን ደግሞ በሀቅ በመሬት ላይ ያለው ይመስላል። እና ይሄንን አማራ ድርጅቶች አንድ ላይ ሆኖ መታገል አንድ ላይ ሆናችሁ ታገሉ የሚለው ጥሪ ምን ያህል ነው እየተንጸባረቀ ያለው? በአንድ ላይ ተናቦ ህልውና ትግል ማካሄድ ጠላቶቻችን ወይም አማራው ህዝብ ጠላት የሚባለው በተለያየ መልክ ነው እንትኑን የሚገልጸው ተቃውሞ ማማራ ላይ ያለውን ጥላቻ የሚገልጸው እና ይሄንን ንቃቱን ለማማራውን ንቃት ጨምሮ ወደ አንድ ድርጅት የማጠቃለል እንትን ሂደት ላይ ለመድረስ ምን ያህል እየተሰራበት ነው? በዚህ ዙሪያ ላይ አስተያየቱ ማማራር ያማራው ህዝብ አማራር አግይቶ ከእንግዲህ አደፓን ብዙ ባለፈው 27 28 አመት ያማራው ህዝብ ብዙ የተከተለ አይመስለኝም። እኔ እንደም ይሄን ግምት ነው እና ወደ አዲስ ተጨባጭ ኢትዮጵያ ሁኔታ ላይ ስንመለስ የግደታ አማራው ሁሉናው ለማስከበር መደራጀት ይኖርበታል። ይሄን መደራጀት ደግሞ የጊዜው አስፈላጊነት ነው ጥሪ ነውና ምን ያህል ነው እናንተ ትብብር የሌሎችም ያማራ ድርጅቶች ባን ለተናቦ የመስራቱ ሁኔታ በመልክ የተገለጸ ነው?
በጣም ጥሩ ጥያቄ ነው። በጣም አስፈላጊውና ዋናው ነጥብ ነው። ምክንያቱም የአማራ ህዝብ ተጋድሎ ትግል ወደ አንድ መምጣት አለበት። እሱ አቋማችን ነው። ከመጀመሪያም ጀምሮ ወደ ኢትዮጵያ ከገባን ጀምሮ ከተለያዩ የአማራ አቀፍ ድርጅቶች ጋር ተነጋግረናል እና ይሄ ትግል ተበታትኖ መቀጠል የለበትም። አንድ መሆን አለበት። ወደ አንድ መስመር ይግባ። ኢቭን ባዲንም ቢሆን ወደ አንድ መስመር መግባት አለበት። የህዝብን የአማራ ህዝብ መብትና ጥቅም ለማስከበር በተመጣጥሎ ትግል ሊሆን አይችልም እና ህዝብን ማደናገር እንዳይሆን ወደ አንድ የአማራ ህዝብ ተጋድሎ አቅጣጫ ውስጥ መግባት አለበት የሚል አቋም አለን። ከዚህ ጋር በተያያዘ ከናምንም ጋር በተለያየ ሁኔታ አውርተናል። ከወልቃይት ጠገዴ የማንነት ኮሚቴ አስመላሽ ጋርም አውርተናል። እንዲሁም ከራሱ ከአዴፓም ጋር አውርተንበታል። ምክንያቱም የእኛም የአብሮ መስራት መቻል አለብን ብለን ስናስብ እኛ የባዴን ፖለቲካ ለማራመድ የአዴፓን ፖለቲካ ለማራመድ ሳይሆን በአማራ አቀፍ ትግሉ ውስጥ መሳተፍ ስላለብንና አማራ አቀፍ የሆነውን ትግል ወደ አንድ መምጣት እንዳለበት ስላመንበት ነው። ወደ አንድ መምጣት አለበት። ከዛ ቀጥሎ ሌሎችም ያላቸው ሀሳብ ተመሳሳይ ነው። እንደዚህ ነው። የአማራ ወጣቶች ማህበር በባዴን ራሱ ማነው አዴፓ ራሱ ያደራጀው አለ። በግልም ደረጃ የተደራጁ የአማራ ወጣቶች ማህበር አለ እና ከእነሱም ጋር እያወራንበት ነው ያለ ነው። ይሄ ተግባራዊነቱ በጋራ ቁጭ ብለን እንምከርበት እንናገርበት አንድ የትግል አቅጣጫ ማስቀመጥ አለብን። ሁላችንም የምንታገለው ለአማራ ህዝብ መብትና ጥቅም እስከሆነ ድረስ ይህ መልክ ይዞ አንድ መሆን አለበት በሚለው የተግባቦት ላይ ደርሰናል። ተስማምተንበታል። ግን እንዴት ይፈጸማል መቼ ይፈጸማል የሚለው የቅደም ተከተል የወደፊት ስራ ነው ሊሆን የሚችለው። እሱን እንግዲህ መንግስትም ራሱ በደንብ ሊያስቡበት የሚገባ ጉዳይ ነው። መንግስትም ራሱ እንደ ፓርቲ ሳይሆን አክት ማድረግ ያለው ህዝብንና ህዝብን መሰረት ያደረገ ለህዝብ መብትና ጥቅም ብቻ በመገንዘብ የራሱን የፓርቲ አይዲዮሎጂ ትቶ ወደ ትክክለኛው የማህበረሰብ የአማራ ህዝብ መብትና ጥቅም ውስጥ ገብቶ እንዲያስብና የሌሎችንም አቃፊ በሆነ መንገድ የምንሄድባቸውን ራሱን እያጠራ የምንሄድባቸውን መንገዶች መክፈት እንዳለበት ተተናገርበታል። እሱንም እያስተምረበት ነው። ሌሎችም በዚህ ጉዳይ ላይ ተመሳሳይ የሆነ ፍላጎትና አቋም አላቸው። ግን አፈጻጸሙ መቼ ይሆናል? ቅድም እንዳልኩት መቼ ይሆናል እንዴት ይሆናል የሚለው ወደፊት የሚታይ ነገር ነው። ግን በስምምነት ደረጃ የአማራ ህዝብ የትግል አቅጣጫን ወደ አንድ መስመር ውስጥ ማስገባት አለብን የሚለው የሁሉም ለአማራ ህዝብ ተቆርቆሮ የምትግል የሚያደርጉ ኃይሎች በአጠቃላይ የሚስማሙበት አቋም ነው። አፈጻጸሙን እንግዲህ ወደፊት አብረን የምናየው ጉዳይ ነው የሚሆነው።
ይቅርታል። በጣም ጥሩ። አንድ ስለሚዲያ አንድ ነገር ላንሳው ትንሽ ጊዜ ስላሉን ነው። የአማራውን ትግል የሚመለከት ብዙም ሚዲያዎቹ ማለት የሚያስተጋቡት ነገር ከጥላቻ እና ከአሉባልታ እና ከሌሎች ድርጅቶች ከሚሰጧቸው መልእክት እየተነሱ ነው። በተለይ አርበኛ መንግስቱ የሰጡትንም ቃለ ምልልስ ተከታትለናል። ከዛም በፊት ምን የአብን መሪ ዶክተር ጫኔ ለሎችም ክርስቲያን ለሎችም አማራ ውስጥ ያሉት ሲዋከቡ ነው እናየው። ይሄ የነጻ ሚዲያም ይባለው ያው የወያኔ ተራዘመ ክንድ ነው ወይንም አሁን ባሁን ጊዜ ላብይታማይ ለመሆን የሚሯሯጡ ናቸውና በአማራው ላይ ሆነ ተብሎ ዘመቻ ይካሄዳልና ይሄንን የሚዲያውን ሴቷም ወንዱም የሚያስተናግዱት ከብልግና ነጻ ያወጣ አይደለም ክብርን የሚዳፈር ነው ስልናን እንኳን እንትን የሚዳፈር ነው እና አማራው በዚህ በነዚህ መሳሰሉት ሚዲያዎች ለመገኘት አለብኝ የለብኝ የሚለውን ነገር በመካከላችሁ ይት እንድካ ሌሎችም ድርጅቶች ይሄንን ሐሳብ እንድጋሩት ለማድረግ የሚደረጉትን ቅስቀሳዎች ትገመግማላችሁ ተከታተላላችሁ እስቲ በዚህ ዙሪያ ላይ ያለውን አስተያየት ያካፍሉን።
በጣም ጥሩ በጣም ጥሩ። እኮ ያው እንግዲህ ዛሬ ላይ እየተጀመረ አይደለም የቆየ የፖለቲካ ሲያጥር ነው። የአማራ ህዝብ ድምጹ እንዳይሰማ እንዳይደራጅ መብቱን እንዳይጠይቅ መብቱንና ጥቅሙን እንዳያስከብር የልሳኔ የሆነ ሚዲያ እንኳን የለውም እስካሁን ድረስ። ይህን የአማራ ማስ ሚዲያ በራሱ ችግር አለበት። ተወውና ሌላው ምክንያቱም አንዳንዴ በድርጅት በግለሰቦች ፐርሰናሊ በግለሰቦች ፍላጎት ብቻ የሚንቀሳቀስ ሚዲያዎች አሉ። በመንግስት ፍላጎት ብቻ የሚንቀሳቀስ ሚዲያ ሆኗል። ብቻ ነፃና ገለልተኛ ነው የምትላቸው ሚዲያዎች በአሁኑ ሰዓት በጣም እንደው ፈልገህ ለማግኘት ትቸገራለህ። እና ተወደደም ተጠላም የአማራ ህዝብ የራሱን ማስ ሚዲያ አቋቁሞ ልክ እንደ ኢሳት የአማራን ህዝብ መብትና ጥቅም የሚሞግት ችግሮቹን የሚያሳይ የሚያጋልጥ እየተፈሩበት ያለውን የፖለቲካ አሻጥር የሚያስረዳ የሚናገር ሚዲያ ማቋቋም አለበት። ያ ካልሆነ ከዳር ላይ ቆሞ የአማራ ህዝብ በደሉ አይታወቅ፣ ችግሩ አይታወቅ፣ ስሜቱ አይታወቅ ተገስብሶ ልክ እንዳሳለፍናቸው አመታቶች አሁንም በዛ ችግር ውስጥ እንዲያልፍ ለማድረግ የሚያስቡና የሚሰሩ ብዙ በግለሰብም ደረጃ በድርጅትም ደረጃ በመንግስትም ደረጃ ብዙ አሻጥሮች አሉ። እሱን መስወር መቻል ያለበት የአማራ ህዝብ ይህ የፖለቲካ አሻጥር እየተፈራበት መሆኑን ተረድቶና ተገንዝቦ የራሱን አስራት አለ። አሁን አዲስ እየተቋቋመ ያለ ሚዲያ የራሱን ሚዲያ አቋቁሞ የራሱን መብትና ጥቅም የሚያስከብርበት እየደረሰበት ያለውን ሰቆቃ ግፍና በደል እየተሰራበት ያለውን የፖለቲካ አሻጥር ለህዝብ ለዓለም ህዝብ የሚያሰማበትን ሚዲያ ማቋቋም ካልቻለ አሁንም ካሳለፍናቸው አመታት የተለየበት የተለየ መንገድ የሚወጣበት ሁኔታ አይኖርም። በእኔ ግምት እናያቸዋለን፣ እንገመግማቸዋለን። ሚዲያው የተባለው የሚዲያ እነማንን ፈልጎ ያናግራል፣ እነማንን ሲፈልግ ደግሞ አላናግርም ብሎ ይዘጋል። ይህ ግልጽ ነው። ዛሬ በታች በተለይ በአማራው የስሜኑ ክፍል በየቀኑ ሰው ይሞታል፣ በየቀኑ ይገረፋል፣ በየቀኑ በጣም ብዙ ችግር አለ። ያኔ ከዚህ ቀደም ባፈራቸው ዘፎ በወሰዳቸው ገንዘቦቹ እጁን አስረዝሞ ከሱዳን ጀምሮ እስከ ጎንደር ውስጥ የተለያዩ ሰዎችን በጥቅማጥቅም እየያዘ መኪና እንኳን ከጎንደር መተማ መሄድ አይቻልም። መኪና እንኳን ከጎንደር ከመተማ ቋራ ለመሄድ በጣም ችግር ሆኗል። ከትግልንጋን አልፎ ወደ ሳንጃ ለመውረድ፣ ወደ ማሰሮ፣ ወደ ምዕራብ አውደራፊና አብራጅራ ለማለፍ፣ ወደ ዳንቻ ለመሄድ ችግር ነው። ይሄንን አውጥቶ የሚያሳይ ወያኔ ወጣቶቹን አሰልጥኖ ከቅማንት ማህበረሰብ ጋር ብሎ ከሚላቸው ነገር ግን የራሱን ወጣቶች እያሰለጠነ በቅማንት ስም የራሱ የተገድተገሎ እንኳን መታወቂያቸው የተያዙት እንኳን ማውጣት አልተቻለም። ምን ያህል በስና ዘመናዊ የሆነ ስናይ ፈር ታጥቀው ዘመናዊ የሆነ አርቤጂ ታጥቀው ዘመናዊ የሆነ ብሬን ታጥቀው ከትግራይ እየገቡ የአማራን ህዝብ እየገደሉ በቅርቡ የተገኘው መታወቂያ የሽሬ የአድግራት ምናምን መታወቂያዎች ተገኝተዋል። ይህን እንኳን የወያኔ ቲፒኤልኤፍ እየሰራ ያለውን አሻጥር አውጥቶ ለመናገር ሚዲያዎች አፋቸውን ዘግተው ዝም ነው ያሉት። ግን በየቀኑ በስናይፈር ግንባሩን እየተመታ የሚወድቀው በአማራ ልጅ እናቱ ትቁጠረው እና ይህን የሚናገርለት ልሳን የሆነ ሚዲያ እንኳን ማግኘት አልተቻለም። እና አሁንም ቢሆን የሚሰራበትን ማሻጥር ተንኮልና ደባ ለማጋለጥ የራሱን ሚዲያ ቋቁሞ ትግሮቹን አውጥቶ የሚናገርበት ልሳን የሚሆን የቴሌቪዥን ሚዲያ ማቆም ካልተቻለ እየተፈራ ያለው አሻጥር ግልጽ ነው። በመንግስትም በተቋምም በድርጅቶችም ደረጃ የአማራ ህዝብ እንዳይደራጅ መብቱና ጥቅሙን እንዳያስከብር የውጭም የውስጥም ጠላቶቹ ብዙ ናቸው። ይሄ ምንም ግልጽ ነው፣ ምንም ጥርጥር የለውም። እና ይሄን ተረድቶ በዓለም ላይ የሚኖር አማራም አማራውም ማህበረሰብ ሀገር ውስጥ የሚኖረውም ይሄን ተረድቶ የራሱን ሀሳብ እና የራሱን ግንዛቤ መፍጠር ካልተቻለ ዝም ብሎ ሌሎች እንደሚሉት ለኢትዮጵያዊነት ስም የሚደሰኮረው ዲስኩር ለአማራ ህዝብ ምንም ጥቅም አይሰጠውም። ምክንያቱም ሌሎች ሂደውበታል፣ ለአርባ አመት ነውነት ሂደውበታል። ለአርባ አመት ቲፒኤልኤፍ ከዛ በላይ ሂዳበታለች፣ ሌሎችም የሚያቸው ነው። አሁን እኮ በኢትዮጵያ አንድነት ስም የሚሰብኩት አማራው መሬት ላይ ብቻ ነው። ዶክተር ብርሃኑ ትግራይ ቢሮ መክፈት ይችላል? አይችልም፣ አይችልም። አማራውን እኮ ነው የሚቀልድበት። ጅማ ሄዶ ቢሮ መክፈት ይችላል? አይችልም፣ አማራው ላይ ነው የሚቀልደው። አፋር ሄዶ መክፈት ይችላል? አይችልም። ስለዚህ አማራውን አንድነት ለመስበር እና አሁንም የአማራው በአማራነቱን እንዳይደራጅ ለማድረግ የሚሰራው አሻጥር አለ አሁን። ስለዚህ እሱ ኢትዮጵያዊ ነኝ እና በኢትዮጵያዊነቴ ነው የዜግነት ፖለቲካ ነው ማራምደው ካለ ትግራይ ሄዶ ቢሮ መክፈት አለበት። አደርገውም ግን ዜግነት በአየር ላይ ያለ ዝም ብሎ አማራ እንዳይደራጅ ለማድረግ ነው። እንደዛ ካሰበ የአንድነት ኃይሉ መቀሌ ሄዶ ለምንድን ነው ቢሮ የማይከፍተው? ኦሮሚያ ሄዶ ለምንድን ነው ቢሮ የማይከፍተው? አይችሉም። ስለዚህ አማራው ግን የዋህና አገር ወዳድ በመሆኑ ልቡና ስነ ልቦናው ስለሚታወቅ እንዳይደራጅ እችን ሀገር ይዟት የኖረው እሱ ነው። አሁንም ቢሆን ኢትዮጵያን ስታነሳለት ነፍሱ እስኪጠፋ ድረስ ይሞትላታል በሚል መንፈስ አሁንም እየሞተ እንዲቀጥል ለማድረግ እየተሰራ ያለ ሴራ ነው። እነዚህ ይህን መረዳት ግዴታ የአማራ ማህበረሰብ አለበት። ካልሆነ አሁንም ከሰባት አመት ወያኔ ነጥተንብሃል ብለህ ትግል መጀመር ነው የሚሆነው። ምክንያቱም ሲገባ ጀምሮ መላው አማራ ህዝብ ይዞት የመጣውን አሻጥር ቢረዳ ኑሮ የሁሉ 2.4 ሚሊዮን የአማራ ህዝብ ጠፍቷል። የት እንደገባ 2.4 ሚሊዮን የአማራ ህዝብ አይጠፋም ነበር ቢረዳ ኑሮ። አሁንም እያወቀ ነገ ልክ እንደ ትናንቱ ነገ ሳናውቅ ነው ብሎ መታለል የለበት። በደንብ መረዳት አለበት፣ በደንብ መረዳት አለበት። ለኢትዮጵያ ከአማራ ህዝብ በላይ ብሎ ምክንያቱም ራሱ የፈጠራት ኢትዮጵያ ናት። ስለዚህ እንደ ጠዋት በኢትዮጵያ ላይ አደጋ ቢቃጣ፣ የውጭ ወረራ ቢቀጣ ከማንም በላይ አማራ ህዝብ ተሰልፎ ይወጣል። አማራ ነኝ ኦሮሚያ ተደፈረች እናገባኝ ብሎ አይቆምም። ስለዚህ ከማንም በላይ ኢትዮጵያ የምትቀርበው ለአማራ ነው። ምክንያቱም ግልጽ ነው። ምሁራኖቹም ደጋግሞ የሚናገሩት ስለሆነ እና አሁንም ቢሆን መታለል የለብን መደራጀት አለብን። ሚዲያዎችም አሁን የተቋቋመውን አስራትንም የአማራ ማህበረሰብ በደንብ አጠናክሮ ከማንም በላይ ማድረግ አለበት። ልሳን እንዲሆነን እሱን ማጠናከር ያስፈልጋል። ካልሆነ ግን ካልተደራጀ እና ራሱንና የራሱን መብትና ጥቅም ካላስከበረ አሁንም ቢሆን የትናንቱ ታሪክ ላለመደገሙ ምንም ዋስትና የለውም፣ ምንም ዋስትና የለውም። ስለዚህ ዋስትናው ተደራጅ ራሱን መከላከል የሚችልበት አደረጃጀት መፍጠር ካልቻለ ትናንት ቲፒኤልኤፍ የሰራችውን የፖለቲካ አሻጥር ነገ ሌሎች መጥተው እንደማይደግሙት ማረጋገጫ የለውም እና ማረጋገጫው መደራጀት ነው። አማራጩ መደራጀት መቻል አለበት የሚል በተለይ ደግሞ የአማራ ህዝብ መፍትና ጥቅም መከበር አለበት ብሎ የሚታገሉ አይሹ ሙሉ እንደዚህ አይነት ተመሳሳይ የሆነ ፍላጎት እና እንቅስቃሴ አለ
እየተደረገ ነው።
ህዝቡም ከመቼውም በላይ ህዝቡም ከመቼውም በላይ ነቅቶ ተነስቷል።
በጣም ጥሩ። ነገሩ አሁን እንዳነሱት በተለይ በአማራ ህዝብ ላይ የሚደረግ የአንዣበባ ያለው አደጋ ሰሞኑንም በአዲስ አበባ በቴሌቪዥን ስክሪን ላይ ቀርበው የታዩት የተቃዋሚ ኃይሎች ተብለውና ዶክተር አብይ ጎን ቁጭ አሉት እና ለመፍትሄ ብለው የሚያወሩት አሁንም ቢሆን ታሪክ ራሷን ትደግማለች ነውና የፊታችን የወደቀ ነው ያ ነገር እንደገና የቤተሰብ ሊሰጡት ለአማራው ተዘጋጅተዋልና የነሆነ ብለው የሚፈጽሙት ነገር ነው። እስቲ ለወደፊት እንመለስበታለን። እንደምመለከት ሜዳውን በመለከት ትልቅ ነገር አንስተዋል። በጋዜጣም መልክ ቢሆን በረራ የሚባል ጋዜጣ በአዲስ አበባ እንደመጀመሩና ስርጭት ማግኘቱን ብዙ ህዝብ በጉጉት እየጠበቀ እንደሚያነበው ሌላው አስራት የሚባለው እዚህ ቴሌቪዥንና ሬዲዮ እንትን ሚዲያ አውታር በደንብ እየተንቀሳቀሱ ነው። ለአንዳንድ ድጋፍ ድጋፎች ለማሰባሰብ ሲባል ተንትኖችን ዴሊጌሽን ወደ አውሮፓ ወደ አሜሪካ ለመላክም እንዳቀደ በሚዲያው ላይ ተገልጿልና ጥሩ ጅምር ነው። ይሄን ከድሮ ለሌሎች ድርጅቶች በዘረኛ በቁጥኛ ድርጅት እየተወሸቀ ለመተዳደር አድርጎ ህልናውን የከዳ አማራ ይሄንን የመሳሰሉ የአማራውን ኢትዮጵያዊነት መንፈስ የሚያዳብሩ ሜዲያው ሲገኙ ወደዛ ለመሰባሰብ ቢችል ጥሩ ነው። አለበለዚያ ግን ያሉትም በቂዎች ናቸው። ለጊዜው በራሳቸው በፊት ለፊት ወጥተው በአስራት ሚዲያ የሚንቀሳቀሱት መልእክታቸውን አዳምጠናል። ሌላው አሳዛኝም ነገር አለ። ይህ ነገር ቀላል ነገር እንዳልሆነ የምናየው አንድ ሙሉ ቀን ተስፋ የሚባል ደግሞ በዲያስፖራ የሚኖር ግለሰብ እንደዚሁ የራሱን የሆነ ሚዲያ በአማራ ስም ለመመስረት ገንዘብ አሰባስቦ ነበር። እሱም ራሱ አንዱ የእንቅፋት ምንጭ ሆኖ ለአስራት ሚዲያ መመስረት ብዙ የዘገየበትና ለወደፊቱም አንድ ደንቀራ ሊሆን የሚችል ለማን እንደሚሰራ አይታወቅም። ይሄ ግለሰብ ሙሉ ቀን ተስፋው የተለያዩ መልእክቶችን አስተላልፋልና አሶ አማራው ነቅቶ ማን ወዳጄ ማን ጠላቴ ማን እየሰራ ነው ለሚለውን እንዲያቀማድረጉ በጣም አስፈልጊ ነውና ሚዲያ በእውነቱ ህልናቸው ነጻ ያረጉ ለአማራው ተቆርቋሪ ማንነታቸው በደም የለየላቸውን በአማራነታቸው የታወቁትን ሲሰሩ አይዟችሁ እንዲባሉ ያስፈልጋልና ይሄ ከፍተኛ ምንም አማራ መሆኑን እንደ ከረሜላ የሚቀመሰው አይደል ያለምና በሰግባሩ ነው የሚመዘነው። ያ ተግባሩ ምንድነው ነው የሚለውና መልካም እንግዲህ እስካሁን ለሰጡኝ አርበኛ ክፈቶ አሰፋ ሰፊ የሆነ ማብራሪያ ሰጥተውኝ ምናልባት ማጠቃለያ ሐሳብ እንዲሆን ብዙ ደቂቃዎች ይሉንም አንድ እንደው በዛ በአምስት ደቂቃ ውስጥ በስብሰባችሁ በጉባኤያችሁ ላይ ከአውሮፓ መሄዱ ከአሜሪካ መሄዱ እንዳሉ ነው። እንደው ብዙዎችን ለመጥቀስም አልፈልግም። ምናልባት አርበኛ መስከረምን ባነሳ ፈልጋለሁ እና በእነሱ በኩል ለደጋፊዎች ለአማራው ያስተላልፋችሁት መታሰላልፉት መልእክት ምንድነው? ምን መደረግ አለበት? ከአማራው ከወጪ ካለ አማራ ምን ይጠበቃል? እስቲ አጠራርገው የድርጅቱን የኢትዮጵያ ዘርበኞች ግንባር አመለካከት በዲያስፖራ ያለው አማራ ምን ኢትዮጵያዊነት አለኝ የሚለው ወገን ቢሆንም ምን ማድረግ አለበት ትላላችሁ?
በጣም ጥሩ እንግዲህ የቆጨ መጡ እዚህ ድርጅት በግንቦት ሰባት መመታትና መበታተን አሳስቧቸው አዝነው በተለይ ደግሞ ከአገር ቤት ከገባን ጀምሮ በውጭ ያሉ የድርጅታችን አመራሮችና አባላት ድርጅቱ ሁለት ጉሩ አሁን በደረሰበት ደረጃ ላይ እንዲደርሱ ብዙ ድጋፍ አድርገዋል። የሲሊን ሬዲዮ ጣቢያን ጨምሮ እናንተም ያደረጋችሁ አስተዋጽኦ ትልቅ ነው። ሌሎችም በግልም ደረጃ ግለሰቦች በተለይ እንደ መሰረት ጥሩ ድርጅታችን በሁለት ጉሩ እንዲቆምና ተመልሶ የደረሰበትን አደጋ እንዲቋቋም ለማድረግ ለመስከረም አታ ላይ ያደረጉትን በጣም እዚህ ደረጃ ላይ እንዲደርስ ኢትዮጵያ ዘርበኞች ጋር ተመልሶ ራሱን ሰርቫይቭ አድርጎ የተበተነው ሰራዊትን ሰብስቦ በዚህ ደረጃ ላይ እንዲደርስ ያበቁት በጣም ትልቅ ምስጋና አለን። ሌሎችም ስማቸውን ያልጠቀስኩ ድርጅቱ ደጋፊዎችና አባላት አሉ። በጣም እጅግ እናመሰግናለን። አሁንም ቢሆን የአርበኛው ተጋድሎ ተዳፍኖ መቅረት የለበትም። ምክንያቱም ከአማራ ህዝብ አብራክ የወጣ ወጣት ነው መስዋዕትነት የከፈለው። በ95% የአማራ ህዝብ ማህፀን የወጣ ነው። በየጫካው ብሎ ያልተቀበረ ወንድሞቻችን ተበትነዋሉ። የእነሱ ማህፀን መፈጸም መቻል አለብን። ሀውልታቸው መቆም አለበት። ይህን አስመልክቶ የውጩ ማህበረሰብ ከጎናችን እንዲቆም አሁንም ጥሪ እናቀርባለን። ምክንያቱም የሁላችንም ታሪክ ነው። ለማንም ብሎ አይደለም። እነዚህ ወንድሞቻችን ማንም ነቅቶ ባልተነሳበት ዘመን ጸረ አማራና ጸረ ኢትዮጵያ የሆነ ኃይል ነው ብሎ ለማታት መስዋዕትነት የከፈለው ኃይል በመሆኑ የሁላችንም ታሪክ ነው። ነገ እንዳናፍር ሐውልታቸው ማቆም አለብን። ተበትነው እንዳይቀሩ ተመልሰው መቋቋም ቻለባቸው በአርበኝነት መስዋዕትነት የከፈሉት አባቶቻቸው ወንድሞቻቸው በኩራት እንዲሰማቸው ሐውልታቸው መቆም አለበት። በአጠቃላይ በሚደረገው እንቅስቃሴ አሁንም ቢሆን የራሳችን የሁሉም የአማራ ህዝብ የሁሉም የኢትዮጵያ ህዝብ ታሪክ ነውና ይሄን መስራት መቻል አለበት። አሁንም ቢሆን ከጎናችን ቆሞ ቀሪውን እነዚህ በተለይ ሐውልታቸው መልሶ መቆም አለበት፣ መዘከር መሆን አለበት። የተበተኑ ታጋዮች መልሶ መቋቋም አለባቸው። መስዋዕትነት የከፈሉ ታጋዮች ልጆች ባለውለታ እንደሆኑ አባቶቻቸው ወንድሞቻቸው እንዲያስቡና እነሱ መማር እንዲችሉ መልበስ እንዲችሉ ማድረግ የሚቻልበትን ሁኔታ ለማድረግ አሁን ቢሆን ሰፊ ድጋፍ ያስፈልጋል እና በዛ ረገድ አሁንም ከደጁ ጎን ቁመው ወንድሞቻችን እነሱ በህይወት አልፈዋል፣ ሙተዋል። እነሱ ለእኛ ሲሉ ዋጋ ከፍለዋል። ለእኛ ሲሉ አጥማቸው ስጋቸውን አሞራ በልቷል። አጥማቸው በየበረሃው ተበትኗል። እና እነሱን ማሰብ መቻል አለብን። እነሱን በማሰብ አስፈላጊውን ድጋፍ እንዲያደርጉልን ጥሪ እናቀርባለን። እስከ ዛሬ ድረስ ላደረጋችሁልን ጥሪ እናንተ ሚዲያም ከኛ ጎን ቆሞ የድርጅቱን የበደልና ችግር በመዘገባችሁ እጅግ ትልቅ ምስጋና አለን። ምክንያቱም አልተለያችሁንም፣ በገንዘብም ድጋፍ አድርጋችሁልናል። እኛን የድርጅት የደረሰበትን አደጋ ለህዝብ አስታውቃችሁልናል። እዚህ ደረጃ ላይ እንዲደርስ በተከታታይ ዘግባችሁልናል። አሁንም ከጎናችን እንዳላችሁ ነው የሚሰማን። እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ሁላችንም ታሪክ ነው። ምንም እንኳን በጦር ሜዳው ተገኝተው መስዋዕትነት ባይከፍሉም ህይወታቸውን፣ ገንዘባቸውን፣ ጊዜያቸውን ለዚህ ድርጅት ሰጥተው ብዙ መስዋዕትነት የከፈሉ ውጭ የሚኖሩ ወንድሞቻችን አሉ። እጅግ እናመሰግናቸዋለን። ወደፊትም ከጎናችን ሆናችሁ እንድትቀጥሉ እናሳስባለን። እስከ ዛሬ ያደረጋችሁልን አስተዋጽኦ ይኸው ዛሬ ለደረስንበት ደርሰናል። ወሰባ አስቀብረነዋል፣ ጉድጓድ ከተነዋል። አይነሳም ብለው ያሰቡት ድርጅት እንደገና መዋቅር ሰርቶ ድርጅቱ ተመልሶ በሁለት እግሩ እንዲቆም አድርጋችኋልና እጅግ እናመሰግናለን። በተረፈ እግዚአብሔር ይስጥልን።
እሺ፣ በጣም ጥሩ አርበኛ ክፍለ ተሰፋ፣ ለዛሬው ለሰጡን ማብራሪያ፣ ለአድማጮቻችን ስለ ጉባኤያችሁ፣ ስለ ትግሉም ወደፊት አቅጣጫ፣ የአማራውን አጠቃላይ ያለበትን የወደፊት የትግል እንትን አቅጣጫዎችን ለማሳየት መሞከራችሁ በጣም እናመሰግናለን። ትልቅ አደራ አለባችሁ፣ ትልቅ ኃላፊነትም አለባችሁ። ይሄንን አብረን በሁላችን ላይ የተጣለ ኃላፊነት ስለሆነ በዚህ ትውልድ ላይ የተጣለው መከራ የተሻለ ሁኔታ አግኝቶ ህዝቡን በእፎይታ ለመኖር እንዲችል ለማድረግ የሁላችን ጥረት ያስፈልጋል። በርቱ፣ ሌላ ጊዜ የምንመለስበታም ከሌሎች አርበኞች ጋር እና ትግላችሁ የተቀና እንዲሆን እንመኛለን። በዚሁ እንሰናበታለን። ጤና ይስጥልኝ። ጌታ
እናመሰግናለን።
እሺ።